ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 7 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ፋሽስት ኢጣሊያ አገራችንን በወረረበት ወቅት በቆየባቸው 5 ዓመታት ጊዜያት ያገዛዙን ዘመን ለማቆየት ህዝብን በዘርና በጎሳ መከፋፈሉን መሳሪያው አድርጎ ነበር። ይህንኑ ዘዴ ወያኔ ተጠቅሞ በብሔር ብሔረሰብ መብት ማስከበር ስም ድንበር ከልሎ ህዝብን ሲፈጅና ሲያስፈጅ መቆየቱ ይታወቃል። አሁን ደግሞ ኦህዴድ ወያኔ ባለተራ ሆኖ ህዝብን እየፈጀና እያፈናቀለ ነው። በ2005 ዓመተ ምህረት የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ የቀረበ ሰፋ ያለ ትንታኔ በፍኖተ ዲሞክራሲ ቀርቦ ነበር። ይህን ትንታኔ በዛሬ ዝግጅታችን አሰምተን ክፍል 1 ፕሮግራማችን ይተናገቃል። በቅድሚያ ዜና። በስልጣን ላይ አለን የሚሉ ጠባብ ሹሞች በተጨባጭ የኦነግ ወይም የጥበትና የግንጠላ ተልእኮ አስፈጻሚዎች መሆናቸውን በአገር ውስጥም በውጭ አገሮችም እያረጋገጡ ነው ተብሏል። በፈረንሳይ አምባሳደር ብለው የሾሙት ግለሰብ በፈረንሳይ ከሚኖሩ ኢትዮጵያውያን ጋር ለመተዋወቅ በሚል በኤምባሲው ያሳየው ትርኢት የሾሙትን ሰዎች ደባ የሚያጋልጥ ነው በሚል ተተችቷል። የኤምባሲው አዳራሽ የኦነግን ባንዲራ በለበሱ ስደተኞች የተጨናነቀ ከመሆኑም በላይ ይህ በፈረንሳይ የነጻ ትምህርት ዕድል ተሰጥቶት የተማረ ግለሰብ የሚቀበላቸውን እንግዶች በአማርኛ ለመናገር አለመፈለጉንም አሳይቶ ነበር ተብሏል። በመጨረሻም ያው ንግግሩን ፈረንሳይኛ በተደባለቀበት አማርኛ ካሰማ በኋላ እንጸልይ ሲል ያው አገዛዙ እያፈናቀላቸው ላሉትና ለገደላቸው ዜጎቻችን ባይሆንም የሃይማኖት ተወካዮች ያላቸውን ካቀረበ በኋላ የገዳ ተጠሪ ብሎ ማቅረቡን በስፍራው የነበሩ ዜጎች ተናግረዋል። የኢትዮጵያ ሳይሆን የኦነግ ጽህፈት ቤት መስሎ የዋለው በፓሪስ ያለው ኤምባሲ ከተቋቋመ ዘመን ያስቆጠረ ቢሆንም አገራችንን ለፈረንሳይ ኩባንያዎች ማመቻቸትና የወያኔን ጥቅም ከማስጠበቅ አልፎ ምንም ለሀገር የሚጠቅም ስራ ሲሰራ ሳይታይ አመታት አልፈውታል ተብሏል። ሹሞቹ የመጡት ያለውን ዘረኛ አቅድ ከግብ ለማድረስ ሆኖ ሳለ ለሀገር አንድነት የቆሙ ይመስል አልቻሉበትም በሚል የሚከሷቸው ክፍሎች ተሳስተዋል ሲሉ የፖለቲካ ተንታኞች ተችተዋል። ሹሞቹ ከአሜሪካና አረቦች ግብጽንም ጨምሮ እንዲሁም ከሻቢያ ተመሳጥረው ይዘውት የመጡት አቅድ የራሳቸውን ድርጅትና ብሔር የበላይነት ማስፈንና ሌላውን ህዝብ ደግሞ ማፈናቀልና መፍጀት ስለነበር ይህን በሚገባ እያከናወኑ ናቸው አሉት። እነዚህ ታዛቢዎች የአሜሪካ ጋዜጦች በሹሞቹ ላይ የሚያሰሙት ወቀሳና አሁንም እጥፍ ዘርጋ ያሉ ሹሞቹን የሚደግፉት ሻለቃዎችና ሙርተብዮች የሚያሰሙት ቅሬታ ቦታና ቅንነት የለውም ብለዋል። ሹሞቹ ለመጥጦበት ዓላማ የሚበጃቸውን ጽንፈኞችና ስግብግብ ዘረኞች ጠርተው በህዝብ ላይ ያሰማሩ ሲሆን አሁንም ይህን ጸረ ኢትዮጵያ እንቅስቃሴያቸውን የሚቀንሱና የሚያቆሙ ይሆናል ብሎ መመኘት ሞኝነት ነው ብለዋል። ሹሞቹ ማንነታቸውን አጠበውና ጭንብላቸውን አውልቀው ያሳዩ ስለሆነ ከባብ እንቁላል እርግብ ከወያኔ ተለጣፊዎችና ዘረኞች አገር ወዳድነትን መጠበቅ ከንቱ ነው ያሉት ክፍሎች በትግል ሹሞቹን ማስወገድና ጽንፈኞቹንም ጥግ ማስያዝ ያስፈልጋል ሲሉ ተቆማዋል። ወያኔ በሁኔታው ተጠቅሞ ወደ ቦታው ሙሉ በሙሉ ለመመለስ አሜሪካን እየተማጸነ ነው ሲባል ሹሞቹን በመርጫ ላይ አጅቦ የተነሱ ደግሞ ከፖለቲካው ምድረ በዳ መውጣት እንዳልቻሉም እየታየ ነው ተብሏል። በድሬዳዋ ከተማ ከጥቂት ቀናት በፊት የተነሳው ግጭት ተባብሶ የቀጠለ መሆኑ ተነግሯል። አርብ የተከሰተው ግጭት በዜጎች ላይ ጉዳት ያደረሰ ሲሆን ግጭቱ በተለይ ፖሊስ መሬት በሚባለው ቦታ ቀዳሚና ሁድ መከተሉና አሁንም ያልበረደ መሆኑን ለማወቅ ተችሏል። በከተማው ወጣቶችና የጸጥታ ኃይሎች መካከል የሚፈጠረው ግጭት በርካታ ሰዎችን ያካል ጉዳተኛ ያደረገ ከመሆኑም በላይ ብዙዎቹ መፈናቀል ምክንያት ሆኗል ተብሏል። በወሎ ዩኒቨርሲቲ ተማሪዎች መካከል የነበረው ውጥረት በሽምግልና የተፈታ መሆኑን የዩኒቨርሲቲ ባለስልጣናት አስታውቀዋል። የዩኒቨርሲቲው ኃላፊዎች የሀገር ሽማግሌዎችና የሃይማኖት አባቶች ባካሄዱት የተባበረ ተከታታይ ጥረት በሁለት ጎራ ተከፍለው እርስ በርስ ግጭት ፈጥረው የነበሩትን ተማሪዎች ለማስታረቅ የተቻለ መሆኑ ታውቋል። የጅማ ዩኒቨርሲቲ የመጨረሻ ዓመት የሕክምና ተማሪዎች የሥራ ማቆም አድማ ካደረጉ አንድ ሳምንት ሆኗቸዋል። ተማሪዎቹ ከተጠየቋቸው ጥያቄዎች መካከል ለጤና ባለሙያዎች የተሟላ የጸጥታ ጥበቃ እንዲመደብ፣ ተገቢ ውክልና እንዲሰጣቸው፣ የጤና ባለሙያዎች የሥራ ሰዓት እንዲስተካከል፣ ሥራቸው በውል ተለይቶ ተግባራዊ እንዲሆን፣ የመድኃኒትና የሌሎች ሕክምና ቁሳቁሶች የተሟሉ እንዲሆኑ የሚሉ ይገኙባቸዋል። የኢትዮጵያ ወጣት ሐኪሞች ማህበርና የሕክምና ተማሪዎች ማህበር ከተማሪዎቹ ጎን የሚቆሙ መሆናቸውን ገልጸው አጋርነታቸውን አሳውቀዋል። በሰሜን ተራሮች የተነሳው እሳት እስካሁን በቁጥጥር ስር ያልዋለ መሆኑ ተነግሯል። ከእሁድ ጀምሮ በሄሊኮፕተር የታገዘ እሳቱን የማጥፋት ስራ ቢከናወንም የተፈለገውን ያህል ውጤት ማስገኘት አልተቻለም ተብሏል። በስራ ላይ የዋለችው አንድ ከእስራኤል የተገኘች ሄሊኮፕተር ብቻ ስትሆን የምትይዘው ነዳጅ ለሶስት ሰዓት ብቻ የሚያሰራት መሆኑና እንዲሁም ውሃ ለመቅዳት ወደ ደባርቅ አካባቢ ስትመላለስ የሚጠፋው ጊዜ ሰፊ በመሆኑ እሳቱ ተመልሶ የሚቀጣጠልበት እድል እያገኘ ነው ተብሏል። እሳቱ በአሁን ወቅት ወደ ቆላማው የፓርኩ ክፍል የተዛመተ መሆኑ ሲገለጽ እስካሁን 400 ሄክታር የሚሆን ቦታ የሚገኝ እጽዋትን እንዳወደመ ተነግሯል። በአገዛዙ ደረጃ የሚወሰነው የቋሚ የውጭ ምንዛሪ ልውውጥ አጥቶ እንደ ሌሎች ሀገሮች የውጭ ምንዛሪ ዋጋ በገበያ ላይ እንዲወሰን አገዛዙ እቅድ መያዙ ተዘገበ። ይሁን እንጂ ይህ አሰራር በቂ ዝግጅት ሳይደረግበት የአንድ ወር የመድኃኒትና የነዳጅ እቃዎች ለማስመጣት የሚያስችል እንኳን የውጭ ምንዛሪ በሌለበት ሁኔታ በገበያ እንዲወሰን ማድረግ ከፍተኛ የኢኮኖሚ ቀውስ የሚያስከትል መሆኑን የኢኮኖሚ ባለሙያዎች ያስጠነቅቃሉ። ባለሙያዎቹ የውጭ ምንዛሪ ተመን ገበያ ላይ እንዲወሰን ወደሚያስችል አሰራር ለመግባት አገሪቱ ከፍተኛ የውጭ ምንዛሪ ክምችት መያዟ በቅድሚያ መሟላት ያለበት መሆኑን ገልጸው የበሌለበት ፖሊሲው ተግባራዊ ቢደረግ የሚያስከትለውን የአገሪቱን የዋጋ ክሽበትም ሆነ እያሻቀበ የሚሄደውን የብድር መጠን መቆጣጠር አይቻልም ብለዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። የዘረኝነት ፖለቲካ ውድቀት የተረጋገጠ ነው። ሀቅን የሚክዱ ሀገርን ያጠፋሉ።
የነወያኔ ዘረኛ ፖለቲካ ባጥሙ ከተደፋ ሙሉ አድሯል። ግና መዘዙ ብዙ ነው። ጠማማ ምስማሮች የተሞላ ያረመኔ ቦምብ ነው። ፍንዳታው ብዙ ጉዳት ሊያደርስ ይችላል። በቸልታም መታየት መያዝ የሌለበትም ለዚህ ነው። ባለፈው ሰሞን የዩጎዝላቭ ሰርቦችንና የአገራችንን አማራዎች ሰቆቃና ስቃይ በማያያዝ አንድ ጽሑፍ በፈረንጆቹ ቋንቋ ባቀርብ ይህ ነው የማይባል ውርጅብኝ ከያቅጣጫው ተላከልኝ። ተካስ ብዙ ሰው ኢሜይል የሚባለውን አድራሻዬን ያውቅ ኑሯል። ልደሰት ልደንግጥ። ከሁሉም የገረመኝ አንድ መልእክት ግን አንተ አማራ ነህ ወይስ አይደለህም? ካልሆንክ ደግሞ ስለ አማራው መከራ ለመጻፍ መብት የለህም የሚለው ነው። የጥንቱን አስታወሰኝ። በተማሪ ሰልፍ ጊዜ ያኔ በአጼው ዘመን ተይዘን ሰንደፋ ኮልፌ ስንወሰድ ዘር ወይም ጎሳ ብለው ፖሊሶች ሲጠይቁን ኢትዮጵያዊ ያልነውና አዎ ሰልፉ ላይ ተገኝተናል ነበርን ያልነው ለተጨማሪ ሳምንታት ታስረን ነበር። የወቅቱ የዩኒቨርሲቲው ፕሬዝዳንት ሟቹ ካሳ ወልደማርያም የተጠየቁትን ሁሉ ለፍፈው ሊፈቱ ያሉትን ያኔም ምህረት ከገዢዎች ጠያቂዎች ነበሩ ሊወስድ ሲመጣ ለቀሪዎቹ ዩኒቨርሲቲዋ በእናንተ ትኮራለች ያለውን አረሳው። ነቅተን በቃን ባንልም አውቀናል ባልን ጊዜ ኢህአፓ ከሆን በኋላ ደግሞ ለእኛ ዘር ጎሳ ጥየቃ ጸያፍና አድሃሪም ነበር እስከ ዛሬም ነው። አገራችን ኢትዮጵያ እኛም ኢትዮጵያዊ ባዮች ነበርን አሁንም ነን። ጎሳዬ በደሳው ነው ያለውን ጸሐፊ ያስታውሰናል። ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ሲሉም የቡልጋ ተወላጅ ነኝ ማለታቸው ነው ከሚል ሌላ የሰጠነው ትርጉም አልነበረም። የፖለቲካ ድንግልነታችን ሲያበቃም በዚህ የኤርትራ ጦርነት ጥያቄ፣ በዚያ ሜጫ ቱለማ፣ የዋቆ ጉቱ፣ የባሌ አመስ፣ የኦጋዴን ጦርነት ወዘተ እያለ ጉባለብን ችግር በየፈርጁ ቂሰኝነትና ገባርነት በወልደትና ቋንቋ ሃይማኖት የተነሳ በደልና ልዩነት ሁሉ አለን እኮ አሉን። ተጨባጭ ሁኔታ እኛ ያልፈጠርነው ተጋፈጠን። የሰጎን ፖለቲካ ወይም የዛሬ ሀብታሞች በአገሪቷ ምንም ድህነት አላየንም ብለው እንደሚለፈፉት ሀቅን መካድ አልቻልንም። ለዚህ ሁሉ ችግር መፍትሄ ለመስጠትና ትግልን ለማስተባበር መነሳት ግድ ሆኖብን ስንነሳም ባንድ እንደ ኢትዮጵያዊ መደራጀትና መንቀሳቀስ ነበረብንና የግድ ለዚህ የብሔር ብሔረሰብ ጥያቄ ሊባል ለበቃው ችግር ምላሽ መስጠቱ አስፈላጊ ነበር። ተወልዶ አድጎ ጥርስ አውጥቶ የነበረን ችግር በጭራው ያዝንና ልንለቀውም የሚቻል አልነበረም። ትግሉ የሚፈቅድ አልነበረምና የኢትዮጵያም ጥቅም ምላሹን ስጡ ባይ ነበርና እኛ ስንታገል በዱር በገደሉ ያኔ በከተማው እነማን ነበሩ? ይህ ከላይ የሰፈረው በድጋሚ የተነገረና የተጻፈ ቢሆንም በዚህ እንደገና መነሳቱ ሁሉም ዜጋ የት ነበርኩ? ምንስ አደረግኩ? ለአገሬ ታገልኩላት ወይ ብሎ መጠየቅ እንደሚገባው ዳግም ለመጠቆም ነው። ብዙዎች ኢህአፓን ከወያኔ አዛምደው ሊተቹ ይከጅላቸዋል። ደርግና መሰሎቹ ይህን ማድረጋቸው የሚጠበቅ ነው። ሌሎች ግን በዚሁ ሐሰት ተጠልፈው ይህን ሲያሽካኩ ማዳመጡ አሰልቺ ሆኗል። ደርግ በኢህአፓ ላይ ሲዘምት ድርጅቱን ስርዓተ አልበኛ አናርኪስት፣ በዚያውም የሲአይኤና የአረቦች ቅጥረኛ፣ የተገንጣዮችና የሶማሊያ መንግስት ደጋፊ ብሎ አውግዞት ነበር። ደርግ ለስልጣኑ መዋደቅ ነበረበትና ኢህአፓ ዝናቡን አቁሞ ደርግን አመጣብን ቢልም የሚፈረድበት አልነበረም። የጨነቀው ፋሽስታዊ ቡድን ነበርና ከሱም ጋር ያበሩት ቡድኖች የተሻለ ሊያስብሉትና ቀና ሊያስተምሩት ሊያርቁት አልቻሉም ወይም አልፈለጉም አልሞከሩም። አብረውት በጥፋት ጎዳና ተጉዘው ታሪክ የማይረሳውን ሽብር ወልደዋል። ያኔ ሁሉም ስምሪቱን ይግለጽ ስንልም ከስ ውንጀላ ሳይሆን በተለይ ሀፓ ወያኔን አልታገለም ለተገንጣዮች ተገንግኗል ብለው በተገላቢጦሹ ክስ ተደርዳሪዎች ዛሬም አሉና ያኔ እኛ ስንታገል የት ነበራችሁ ለመሆኑ ማለት የግድ ሆኖ ይገኛል። ያፓ ወያኔ የተባለው ጉድ ገና በናፍፋ ሲወለድ ጀምሮ ተቃውሞታል። በ1967 ዓመተ ምህረትም መርሃ ግብር ወይም ማኒፌስቶ የሚለው ተቶ የኢትዮጵያ ብሔረሰቦች ቅራኔ ዋና ነውና አብሮ መኖር አይችሉም ተገንጥለን የትግራይ ህዝባዊ ሪፐብሊክን እንመሰርታለን ሲልም የተቃወመው ያፓ ነው። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲመል ሲገዘትም ዋሾ ብሎ የታገለው ያፓ ነው። ያኔ በ1967 ዓመተ ምህረት በዚህ አቋሙ የተነሳ አባይ ኢትዮጵያ ትምክህተኛ ወዘተ ተብሎ በጠባቦች ሁሉ ተዘምቶበታል። በአረብ አገዛዞችም እንዲሁ ታሪክ ነው፣ የማይካድ ታሪክ። ያኔ የት ነበርን ሁላችንም ብሎ መጠየቅ ደግሞ አስፈላጊና ጠቃሚም ነው። የተባበሩ ንቦች ማርስ ይበሉ የተለያዩ ዝንቦች በእበት ይወሰናሉ። የትግርኛ ተረት ድርጅት እንደ ተከዜና አባይ የማግበሰብሰው የለም። ዘረኛው ወያኔ በላያችን ላይ የባጀው የበረከተው በራሳችንም ድክመት ጭምር መሆኑ የሚሳት አይደለም። ወያኔ ከላይ የተጠቀሰውን ምሳሌ የሰማውም የሚያውቀውም አይደለም። ማንነቱን የሚገልጸው በአፋፋሪና አሳዛኝ ደረጃ በጎጥ በብሔረሰብ ደረጃ እንጂ በኢትዮጵያዊነት አይደለም። ወያኔ ማለትም እብሪት ነውናም የናጥፋ ደደቢት ይዘቱን ቅንጣትም ሳይለውጥ ጠላት ብሎ የፈረጀውን ህዝብንና አገርን ለማዋረድ ቀን ተሌት ይባዝናል። ሞኝ ባያፍር የሞኝ ዘመድ ያፍር ተብሏልናም ወያኔ እና መለስ ለሀገር የሚበጁ ለመሰላቸው ሞኞች ዜጎች ማፈራችን አልቀረም። በ1967 ዓመተ ምህረት ወያኔ መርሃ ግብር ወይም ማኒፌስቶ የሚለው ተቶ የኢትዮጵያ ህዝብ አብሮ ሊኖር ከቶም አይችልምና መገነጣጠል አለበት ሲል ኢሃፓ ተቃውሞታል። ከዚያ ጊዜ እስከ አሁን ወያኔን ከመቃወምና ለሀገር ጠንቅ ነው ብሎ ከማውገዝ ከማጋለጥ ኢሃፓ አልተቆጠበም። ይህም የሆነበት ምክንያት ወያኔ በቃላት ለውጥና በውሸት አማኝ ቢሆንም ከልቡ ላይ ግን ያንን የጠባብነት ጥላሸት ማንሳት ያቃተው በመሆኑ ነው። በዘር ቆጠራ ያምናል። ዛሬ ሁሉም ዜጋ የሚያውቀው ሀቅ ይህ ነው። እነማን ባለስልጣኖች፣ ጀነራሎች፣ አዛዦች፣ ከበርቴዎች እንደሆኑና ከየቱም እንደመጡ የሚያውቀው ነው። 21 ዓመት አለፈ። ለዚህም ነው ዛሬ ይህን ሀቅ ክደው በኢትዮጵያ ዴሞክራሲ ሰፈነ፣ እኩልነት ተረጋገጠ፣ ዘር ሳይሆን ችሎታ የሰው መለኪያ ሆነ ብለው የሚጮሁት እበላባዮችና ባዕዳን በኢትዮጵያ ላይ በደል ፈጻሚዎች ናቸው የምንለው። አውቆ የተኛን ቢከሰከሱት አይነቃም ነውና ይህንተን ወደ ተጨባጭ መቋጭ ይኖርብናል። የወያኔ አገዛዝ ይወድቃል፣ ፍርሃቱም ይንቆጣቆጣል። በሂደቱ ግን በህዝብና ባገር ላይ የሚደርሰው ጉዳት የከፋ እንዳይሆን መጣር ያስፈልጋል። በአፍሪካ ላይ ቀኝ አገዛዝ ፍርሃትና የባሪያ ፍንገላው አሰቃቂ ተግባር ያደረሰው ጉዳትና እስከዛሬም የቆየ ጠባሳ መሆኑንም መካድ አንችልም። ሆኖም ግን ዛሬ የአፍሪካ አምባገነኖች እያደረሱ ያሉትን ጉዳትና ብዝበዛ ወደ ኋላ ወስደን ጥፋቱ የቀኝ አገዛዝ ነው ብለን ሙሉ በሙሉ ለመለጠፍ መጣር ስህተት ይሆናል። የወያኔም ጉዳይ እንደዚያው ነው። ማንነቱን አልደበቀም። ዘረኛና አገራጥቲ መሆኑን ከነገረን አመታት አልፈዋል። በእስራም አይተነዋል፣ እያየነውም ነው። ስለዚህም ወያኔ እንደዚህ ነው እንዲያ ነው ማለቱ ጉንጭ ማልፋት ሊሆን የቀረው ትንሽ ነው። ስለትግልም ወሬ እንዲሁ አተልቺ ሆኗል። ብዙዎች ገና ከመጀመሪያው ሰላማዊ ትግል በሚል መጋረጃ ተደብቀው ምንም ትግል አለማድረግን አለመሞከርን መመሪያቸው አድርገው ቆይተዋል። ሌሎች ደግሞ ለሆዳቸው አድረው ከወያኔ ጋር አብረውና ለጸረ ኢትዮጵያ ባዕዳንም ተቀጣሪ ሆነው ህዝብን መጉዳቱን መርጠዋል። ሁሉንም እናውቃቸዋለንና ሊያደናግሩን የሚገባ አይደለም። ይህ ቢባልም ግን ወያኔ በሰርገ ገቦቹና ቀጥረኞቹ አማካይነት ሲከፋፍለንና ዴ የሚል ደዌንም ሲያሰራጭብን ቆይቷል። አባይና ተከዜ ሲሞሉ የማያግበሰብሱ የለም፣ ያውም ለባዕዳን ጥቅም። ድርጅቶችም ተመሳሳይ ጠባይ አላቸው። ብዙዎቹ ብልጭ ብለው ድርግም የሚሉትም ከዚሁ የተነሳ ነው ማለት እንችላለን። ስለ ዴሞክራሲ ይዘት ውዥንብር ሰፍኖ እንዳለው ሁሉ ስለ ድርጅትም እንዲሁ ግንዛቤያችን ያውም ከዚህ ሁሉ ዓመት በኋላ ደካማ ሆኖ ይታያል። ይህ ድክመት ደግሞ ለወያኔ አገዛዝ መበርከት አንዱ ዋና ምክንያት ሆኗል ብንል ስህተት አይደለም። ስለ ወያኔ አገዛዝ ውድመት ስናነሳ ስለ ተቃዋሚ ነን ባይ ድርጅቶች ድክመት ማንሳት የግድ ይሆናል፣ የተያያዙ ናቸውና። አንዳንዶች ይህን መረዳት ተስኗቸው ድርጅቶች ሲተቹ ተሰደቡ ብለው ይቆጣሉ፣ ይጮሃሉ። ራስን መመርመር ግን ቀዳሚና አስፈላጊም ነው። ድርጅት በድሎትና ምቾት የሚኖሩበት ሳይሆን ችግርንና መከራን እየተቀበሉ የሚታገሉበት ነው። ድርጅት የጋራ ጥረትን ቅርጽና ጥርስ የሚሰጥ እንጂ የግለሰቦችን የስልጣን ጥምና አጉል ልወደድ ባለዝና ልሆን ባይነትን የሚያስተናግድ አይደለም ወይም መሆንም የለበትም። ግለሰቦች ከድርጅት በላይ ሲሆኑ ነገር ይወለዳል፣ አንጃዎች ይፈላሉ። በኢህአፓ የአንጃ ክስተት የኔ ብቻ ስልጣን ጥመኞች ያደረሱትን ጉዳት በሰፊው አይተናል። ድርጅት በጋራ መርህና ዓላማ ዙሪያ መሰባሰብን ያመለክታል፣ መሰረትም ያደርጋል። መጥፎ ጠላት ያላቸው ድርጅቶች ደግሞ ራሳቸውን ማዕከላቸውንም ጠበቅ አድርገው መታገል አለባቸው እንጂ የግለሰቦች መፈንጫና ውህደት ያጣ ስብስብ ሊሆኑ አይገባቸውም። ድርጅቶች ግባቸውን ማወቅም አለባቸው። በተለይ ማነው ጠላታችን ማነው ወዳጃችን በሚገባ ሳይለዩ ሊታገሉ ቢነሱ ትግል ያሉት ወሬ ሆኖ ይቀራል። ወዳጅ ያሉትም ይበላቸዋል፣ ያጠፋቸዋል። ድርጅቶቻቸው ወይም መሪዎቻቸው ግን የትግልን ሀ ሲናገሩ ፐን በናቀ ጉራ ራሳቸውም ካሳከሩ መጨረሻቸው አያምርም። ከሁሉም በላይ ጥፋት ግን ሰፊውን ህዝብ መናቅና አዋቂ ከኛም በላይ የለ ብሎ መኩራራት ነው። ተቃዋሚ ድርጅቶች በሀቅና በተግባር ደረጃ ጸረ ወያኔ ሆነው ከተገኙና ድክመታቸውንም አስወግደው ጠንካራ ድርጅቶች ለመሆን ከቻሉ የወያኔ አገዛዝ እድሜው ያጥራል። ጀግንነት የአንድ ክልል ተወላጆች ልዩ ቅባት ወይም ተሰጥኦ አይደለም። ሳይገሉ ጎፈሬዎች በዙና ለተወሰኑት ጉራ አመቺ ሁነ። ትናንት ጦርነት እንሰራባችኋለን ያሉ ዛሬ የህዝብ ትግል መሪ ነን ሲሉ ጭብጨባው መቅረጹ ምንኛ ግራ እንደተጋባን ጠቋሚ ነው። የጠላት አመጣጡ የተለያየ ነው። የህዝብን ወኔና መሬትንም የሚቀማበት ዘዴ ሁሉ ግን በተቃዋሚዎች የሚታወቅ ነው ማለትም ያስቸግራል። ጠላታቸውን ጠንቅቀው ቢያውቁት ኑሮ ለጥቃቱ ሰለባ ባልሆኑም ነበር። ግን የድርጅቶች ትክመት በቀድሚያ ድርጅቶችን ራሳቸውን የሚያስጠይቅ ነው። ተቃዋሚ ነን ብለው ያገዛዙን የፖለቲካ መሰረታዊ ዘረኛ ሐሳብ የሚጋሩት አሉ። ሌሎች ደግሞ በግለሰቦች ተክለሰውነት ተሰብስበው ተዳክመዋል። የነበሩ የህብረትና የግንባር ጥረቶች ምንም ጥቅም አልሰጡም ማለት ባይቻልም ይህ የግለሰቦች ፉክክርና የድርጅቶችም ከስም ሌላ ጥንቻ አልባነትም ችግር ሆኖ እየቆየ እንደቆየ መካድ የሚቻል አይደለም። ማንኛውም ግን ሰፊውን የህብረተሰብ ክፍል ያላሳተፈ ትግል ጥንካሬ ሊኖረው እንደማይችል ግልጽ ነው። የድርጅቶች በባዕድ አገር መነጋገርና መፈራረም ከህዝብ ጋር ሊኖር የሚገባውን ግንኙነትና መተሳሰር ሊተካ አይችልም። እዚህ ነው አንድም በህዝብ ጠላት ወያኔ ላይ አክረን መነሳት ሲገባን፣ በሌላ በኩል ደግሞ ህልውናችን በሀገር ቤት እውን ሆኖ በዚያው በመስኩ መገናኘትና መተባበር ያለብን። ይህ ሁሉ ግን በወያኔ ላይ ግልጽና የተስማማ አቋም እንዲኖረን የግድ ይላል። ግማሹ ከወያኔ ጋር ዛሬም እርቅ ወሰላም እየፈለገ፣ ግማሹ ከኢትዮጵያ ጠላቶች ጸረ ወያኔ ድጋፍ ለማግኘት እየባከነ፣ ሌላው ደግሞ ስለ ትግል እያወራ ጎበዝ ዶላር አምጡ እያለ፣ ሌላው ደግሞ ወያኔን ለማውደም ደፋ ቀና እያለ፣ ይህ ሁሉ በአንድ ሊሰባሰብ የሚችልበት ሁኔታ የለም። ስምረቱ በዓላማና በተግባርም መሆን አለበት። በህዝባዊ ቆራት ለኢትዮጵያ ብዙ ተመክሮ አካብታለች። ባንዳዎችንም መካሃዲዎችንም ታውቃቸዋለች። ኢጣሊያን ወረራ ጊዜ የነበሩትን አርበኞችና ትግላቸውን በነማው ሴቱንግ ሳይቀር የተጠቀሰውን ልንረሳ አንችልም። አርበኛ ስንል ለባንዳ ያደረውም የተዘነጋል ነበርም። ዛሬ ታሪክ ረስተው የቀድሞዎቹን ጨቋኝ ፍራቶች ሊያዳንቁ የሚሞክሩ ባይጠፉም ለህዝብ ብለው የታገሉትን የተሰውትን በሽብር የጠፉትን ኢትዮጵያ አትረሳቸው። እንደ ወያኔ በለበጣና ያዞምባ ሳይሆን በሐቅና ከልቧ ታስታውሳቸዋለች። ይህን የምንለው ቅርሳችንን ታሪካችንን አንርሳ በሚል ነው። የፈረንጁን ትምህርት በትጋት ለመከታተል እንደምንጥረው ሁሉ የሀገራችንንም ታሪክ ለማወቅ መዋደቅ አለብን። ታሪኩን የረሳ ስህተቱን ይደግማል ብቻ ሳይሆን የእናቱን ገዳይ አባባ ይላልም ተብሏል። ከራሳችን ተመክሮ ብዙ መማር እንችላለን። የሙሶሎኒ ፋሽስታዊ ጦር ሲወረን ወታደሮቹን ባርካ የላከችው የካቶሊኮች ቫቲካን ቤተ ክህነት እስከ ዛሬ ለአይሁዶች ይቅርታ ብትልም ለእኛ አጠፋ ይቅርታ አላለችንም። አርበኞች የሙሶሎኒን ወራሪ ጦር ሲቋቋሙም ባዕዳን በተለይም ምዕራባውያን ሲያሾፉብንና ኋላ ቀሮች ሲሉን ነበር። በዚያው መስክ ሀገር በቀል ባንዳዎች ፈልተው ለማርያ ቴሬዛ ሰግደው ስንቱን አርበኛ አስገድለዋል፣ አሰቅለዋል፣ ራሱንስ አስቆርጠዋል። ያላየነውና እንማር ካልንም መማር የማንችለውም የለም። ዛሬም ለወያኔ አገዛዝ እድሜ እየሰጡ ያሉት ዘመናዊ ባንዳዎችና ካህዲዎች ናቸው። አንዳንድ የዋህ ዜጎች አሜሪካ ከወያኔ አገዛዝ ነጻ ሲያወጣቸው ይታያቸዋል። ለምንና እንዴት? ወያኔ ለምዕራቦች ሰግዶ ስላለ ታማኝ ሎሌያቸውን የሚነኩት ሳይሆን እንደነ ሱዛን ራይስ የሚያወድሱት ናቸው። ከዚያ በላይ ግን አሜሪካኖቹም መካሪና አማካሪ የራሳችን ጠማሞች ናቸው። ተቃዋሚ ነን እያሉ ግን ባዕድ አገር ተቀምጠው አሜሪካንንም ቢሆን ወያኔን እርዱ እነገሌ ግራና አክራሪ ናቸው እነገሌ አክራሪ ብሔረተኞች ናቸው ብለው የሚመክሩትና የሚማጸኑት ኢትዮጵያውያን ለመሆናቸው ተረጥር ያለንም በዚህ መጥቀሱን ባንፈልግም ማንነታቸውን በሚገባ የምናውቅ ነን። በያፓ ደረጃ ግራ ክንፍ ናቸው የምናዛቸው ለመፈጸም እሻይሉም ባንዲራችንን በሰልፍ አቃጥለዋል አክራሪ ብሔረተኞች ናቸው ቢሉንም ታዲያ በወያኔ ጸረ ዴሞክራሲነት ካመኑ ለምንስ ሌሎችን አይረዱም? አማራ ተብለው ያልተወገዙትንስ ከልፈፋ ባሻገር በተግባር እንዲታገሉ ለምንስ አያደርጓቸውም? ይህን የማያደርጉት መሰረታዊና ብሔራዊ ጥቅማቸውን የሚጠብቁ በመሆናቸው ነው። ይህን ጥቅማቸውን የሚጠብቅላቸው ወያኔ ነው። በሀገር ልጆች በኩል ግን የተሰነጣጠቀ ምላስ እርስ በርሱ የሚቃረን ጩኸት ማሰማቱ ወያኔን ደጋፊ ከማሳጣት አንጻር ውጤት አይኖረውም። ወደ ዋናው ነጥብ ስንመለስ ግን ከራሳችን ተመክሮ ልንማር ብንቃጣ ከዚህ በፊት ድርጅቶች ፈጸሙ የሚባሉትን ስህተቶች ላለመድገምና ደም ፈሶ የተገኘን ተመክሮና ቀስም የራሳችን ለማድረግ በቻል ነበር። ለሰለባ የመጣ ልብስ ቢጥሉለት አይመለስ ተብሏልና ወያኔ ከወያኔነቱና ከሀገራዊነቱ መቼም ከቶም የሚቀየር አለመሆኑንም መገንዘብ ይቻላል። የዘር ፖለቲካ ገኖ አለሁ ቢልም ወያኔ የፈለገውና ያቀደው አልሆነም። እንዲያ በትፋት የተዘመተባቸው ሁሉ አሉ። ህዝብ ደግሞ ተኖ የሚጠፋ አይደለም። አማራም አለ፣ ኦሮሞም አለ፣ አፋር፣ ሶማሌውም፣ ጉራጌውም፣ ሌላውም ሁሉ ኦርቶዶክሱም ሙስሊሙም አለ። አገር ህልውና ለአደጋ ቢጋለጥም ኢትዮጵያ አለች፣ ትኖራለች። አገዛዙንም ሆነ መጥፎ የሚመኙላትን ሁሉ ውሎ አድሮ ታቸንፋለች። ዛሬ የነገሱ የመሰላቸው ነገ መግቢያ መውጫው ይጠፋቸዋል። ፍትህም ቀኗን ታገኛለች። በቃሊቲና ሌሎች ማጎሪያዎች ያሉ ሁሉ ይወጣሉ፣ የተገደሉትም ይዘከራሉ። ዛሬ ጣዖት ነን፣ ሐውልት ይጠረብልን ያሉ ነገ ከትቢያ ይደባለቃል ምስላቸው። ይህ ነው የታሪክ ትምህርት። ኢትዮጵያ አለች፣ ትኖራለችም፣ ግን ታገሉልኝ ባይናት። ዜጋ ካንቀላፋ መብቱንም አገሩንም ይቀማል። ዜጎች ለአገራቸውና ለመብታቸው መስዋዕትን ከፈሩ አገርንም ያጣሉ፣ መብታቸውንም ተቀምተው ይዋረዳሉ። ይህ እየታየ ያለና በታሪክም የታየ ሀቅ ነው። ወያኔ ኢትዮጵያን የጠላ የወሮበሎች ቡድን ነው። በውስጣቸው ኢትዮጵያዊ ራዕይ ያላቸው አሉ ማለቱ ቅዠት ነው። ከወያኔ ተለየን ያሉት እንኳ በጠባብነት ደዌ ተለክፈውና ጠበልም አልሄድ ብለው ይኸው እስከዛሬ ጸረ ኢትዮጵያ ማፈሪያዎች ሁነው አሉ። መለስ ሲሞት ቀዳዳ አገኘን ብለው ነበር፣ ግን አልሆነም። ወያኔ ወያኔነቱን አልለቀቀምና አስመራ ሄጄ ልደራደር አለ እንጂ ከተቃዋሚዎች ልገናኝ ላውራ ሲል አልተደመጠም። አንዳንድ ከሃዲዎች የባዕድ አገሩን ከአገር ቤቱ የወያኔ ሲኖዶስ ሊያስታርቁ ቢሞክሩም ፕሬዚደንት ተብየውም ቦታቸውን ረስተው የባዕዱ ጳጳስ ተመልሰው ቦታቸውን የያዙ ቢሉም ወዲያውኑም በማገባኝ ገባው ብለው ወያኔንም ራሳቸውን ጋጋሉትም። ወያኔ ስልጣን ያካፍለናል ያሉት እስካሁን እንዳፈሩ አሉ። የማይመጣን ሰው ጥበቃ ነው። የሚያዋጣው አላህንም አምናለሁ አህያዬንም አስራለሁ ነው። የአገራችን ሰዎች አንድ ሎሌ ለሁለት ጌታ አይገዛም ያሉት ትክክል ነው። ለሆድም ለአገርም መገዛት አይቻልም። በዚህ ላይ እስከወላወልን ድረስ ወያኔ እድሜው ይረዝማል። ወያኔ የነበረን ጭራ የያዘ ነውና ሊለቅ አይችልም። ምንም ቢያባብሉትም ከማንነቱ ጋር ተቃራኒ ነውና ይፈራል። ስለዚህም ወያኔ ወያኔ ሆኖ ወደ መቃብሩ የሚሄድ መሆኑን አውቆ ምህረት የለሽ ጸረ ወያኔ ትግል ማካሄድ እንጂ ከወያኔ ጋር ላንላቀቅ ተጋብተናል አይነቱ ልፈፋ ራስን የሚያስገምት ከመሆኑ ሌላ ለኢትዮጵያ ቅንጣትም አይጠቅማትም። ራስን ማታለል ነው። የወያኔ አገዛዝ ያደረሰውን ግፍና ስቃይ መዘርዘሩ ዛሬ አስፈላጊ አይደለም። ወንጀሉን አላውቅ የሚል ዜጋ ህሊናው ላይ የተኛ ብቻ ነው። የዛሬ ዋና ጥያቄ ወያኔን እንዴት ወደ ታሪክ ትቢያ መጣል እንችላለን የሚለው ነው። ሌላው ጥያቄ ሁሉ ዋና አይደለም። ይሄዳል ይሄዳል ካልገፉት ግን መች ይነቃነቃል። በአይቀርም ተስፋ እጅን አጣጥፎ ለውጥን ጥበቃ የሚበጅም የሚያዋጣም አይደለም። ዙሪያውን ከቦ ወያኔን መግፋትም ከቦታው ያቆመዋል እንጂ አይጥለውም። ሁሉም ባንድ አቅጣጫ ለመጣል ብሎ መግፋት አለበት። ሌላ መፍትሄ የለም። ማንኛውም መጸረ ህዝብ አገዛዝ ጊዜውን ጠብቆ መክሰሙና መውደቁ የማይቀር ቢሆንም የውድቀቱን ጊዜ መጠበቅ ግን የሚመከር አይደለም። ብዙ ጊዜ ሊፈጅና በሂደቱም አገርን በከባድ ሊጎዳ ይችላልና ትግል የግድ ነው። ፍሬያማ ትግል ማለትም ነው። ማለትም ወያኔን በትግል ሜዳ ወጥሮ ይዞና አድምቶ አሸብሮ ወደ ድል መንገድን የሚወስደን ማለት ነው። ትግል ስንል ስለ ትግል ማውራት ማውሳት ማለት ሳይሆን በተጨባጭ በደም የታጀበ ትግል ማካሄድም ማለት ነው። ደም አልባ መስዋዕትነት አልባ መንገድ ሊኖር ይቻላል ብለው ህዝብን ያዘናጉትንና ያደናገሩትን ሁሉ ወያኔ የሀያ ዓመት ትምህርት ሰጥቶ አይሆንም ብሏቸዋል። ግን ቅዠታቸው አበቃ ማለት እንዳልሆነ ዛሬም ከሚሰማው ወያኔ ጋር እንደራደር እርቅ እናድርግ ጫጫታ መረዳት እንችላለን። የወያኔ አገዛዝ ተደጋግሞ እንደተነገረው በስልጣን የቆየው በራሱ ጥረት ብቻ ሳይሆን በሌሎችም ድጋፍና ተቃዋሚውነን ባሉትም ድክመት የተነሳ መሆኑ አይካድም። ከዚህ በማያያዝ መንገድ ለመድረግ መለስተኛ ጋሬጣዎችን እናንሳ። አንደኛ፣ ድክመትን አውቆና መርምሮ ለማስወገድ መጣር የሚጠበቅና የግድም ነው እንጂ የሚሸሽ አይደለም። የዛለን ክንድ የፈረጠመ ጡንቻ አድርጎ ማቅረቡ ራስን ለአደጋ ማጋለጥ ነው። ፈሪን የጦር መሪ ማድረጉ ምን ያህል ጉዳት ሊያመጣ እንደሚችልም ብዙዎች ያውቃሉ። መካሪ ሲገኝ ደግሞ ማመስገን እንጂ ማውገዝ የሚጠበቅ አይደለም። ሁለተኛ፣ በትግል ግብ ላይም ግልጽነት ያስፈልጋል። ዴሞክራሲ ለኔ ሌላው ዲያብሎስ ይውሰደው ማለትም አይቻልም። በቅርቡ ለምሳሌ አንድ ግለሰብ ሲናገር በ1997 ዓመተ ምህረት ዴሞክራሲ ነበር ብሎ ተፈጽሟል። ወያኔ ስልጣን ከያዘ ጀምሮ ጸረ ዴሞክራሲ እንደነበር፣ የኢህአፓ አባላትንና መሪዎችንም ደብዛ እንዳጠፋ፣ ወተር አረካን አርባ ጉጉን እንደወለደ፣ እስር ቤቶችን በእስረኞች እንደሞላ፣ እነ ፕሮፌሰር አስራትና ሌሎችንም እንዳገተ እንደገደለ፣ ተማሪዎችና አስተማሪዎችን እንዳሰቃየ ወዘተ። ተናጋሪው ከራሱ ኑሮና እስከ 1997 ዓመተ ምህረት ከወያኔ ጋር ከነበረው ቅርበት በመነሳት ብቻ ወያኔዎች የተበላሹት ከ1997 ዓመተ ምህረት በኋላ ነው ሲል ቃጥቷል። ድምጻችን ለራሳችን ለታገቱ እስረኞች አባሎች ብቻ ነው ያሉም ነበሩ። ለኔ ከተመቸኝ ወያኔ ካስጠጋኝ ዴሞክራሲና መልስ ተወራራሽ ናቸው ብዬ እምላለሁ ባዮች ዛሬም አሉ። ዴሞክራሲ አለገደብ፣ ዴሞክራሲ ለሁሉም ሳይሸራረፍ በሚለው መሰረታዊ አቋም ዙሪያ ነው የወያኔን ውድቀት እውን ለማድረግ መታገል የሚገባው። ትላንት ትግሉ ለሶሻሊዝም ነበር ብለው ሊተቹ የተነሱ ጥራዝ ነጣቆች ያልገባቸው ጉዳይ ሶሻሊዝም ሲባል ዋናው ይዘቱ ዴሞክራሲና ህዝባዊ መንግስት መሆኑን ነው። ያባ ለምሳሌ ዴሞክራሲ አልገደብ ብሎ ለህዝብ ታገለ እንጂ ዴሞክራሲ ገደብ ብሎ አልቆመም። የወያኔ ጸረ ዴሞክራሲነትም ከምስረታውና ስልጣንም ከያዘ ጀምሮ ነው እንጂ እገሌና እገሌ ሲጣሉት የመጣ አይደለም። ነጋ ጠባብ አመቻቸው አገር ቤት የሚመላለሱ ለምን ሌሎች ዜጎች አገራቸው እንዳይገቡ ታገሉ አይሉም። በመዲናይቱ ሲጨፍሩ ሲቅሙ ሲሳከሩና አቅመ ሔዋን ያልደረሱትን ሲያባልጉ ሲደፍሩ የባጁት ለምን ዜጎች በቃሊቲም በሌሎችም ማጎሪያዎች ተሳሳዩ ብለው የሚጠይቁ አይደሉም። መለስ ሞተ ብለው ያላዝናሉ እንጂ አንድ ማፈሪያ ትርፍራፊ ጉርሻ ብር 50 የሚሸጥበት አገር የኢኮኖሚ እድገት አሻቀበ ብለው ይዋሻሉ እንጂ ቀለበት መንገድ ተሰራ ኮንዶሚኒየም ገለመሌ ብለው የወያኔ የገደል ማሚቶ ይሆናሉ እንጂ። ሶስተኛ ስለ ትግል ስልት እንዲሁ የተሳሳተ ግንዛቤን ይዘው ግና ከእኛው ዘራ ያቆብ በበለጠ ተፈላሰፍ የሚሉን በስተዋልና ይህንንም ንትርክ ማሳረፍ ወይም ማሳረግ ያስፈልጋል። ሰለጠንና ዘመናዊ ፖለቲካውን አወቅ የትናንቶቹ ልዩነት ብለው ደም ተፋሰሱ ሲያሳዝን አለመሰልጠን ብለው የሚያሸፉና የስልጡን ፖለቲካ አባወራንን የሚሉ ሁሉ በየፊናቸው ትጥቅ ትግልንም ሆነ ይህንንም ያቀፈውን ለገብ ትግል ሲያወግዙና ሲሳለቁበትም ተደምጠዋል። ምን ማለታቸው ነው ሲባሉም ትግል ጊዜ ያለፈበት ነው፣ ሁሉን ሰሪ ፈጣሪ አሜሪካ የሚቃወመው ነው፣ ደም ያፋስሳል፣ በትጥቅ ትግል ድልን የሚያገኙ ኃይሎች ከሚተኳቸው አይለዩም ወዘተ በሚል በአብላጫው መልኩ ለአገዛዝ መጎንበትን በሰላማዊ ትግል ሽፋን ይሰብካሉ። ዱላ ይቅር መላ ይሻላልም ሲሉ ተደምጠዋል። ሐቁ ግን ሌላ ነው። ያለው አገዛዝ ለልመናና ሰላማዊ ትግል ለተባለው ጆሮ ካለመስጠቱ ሌላ ዛሬ ባለማችን ትጥቅ ትግል ጊዜ ያለፈበት ሳይሆን የህዝብን ቀርቶ የቡድኖችንም መልእክት ማስተላለፊያና ሚዛንም መስጫ ሆኖ ያለ ነው። ደቡብ ሱዳን ከሰሜኑ የተገነጠለው በሰላማዊ ትግል ነው። የበርማ ካሬን ህዝቦች ለምሳሌ መብት ይከበርላቸው የተባለው ትጥቅ ትግል በማካሄዳቸው አይደለም። የምስራቅ ኮንጎ አማጽያን ለውይይት ይቅረቡ የተባለው ትጥቅ ትግል አካሄደው ከተሞችን በመያዛቸው አይደለም። ዛሬና ትናንትስ የመካከለኛው አፍሪካ አማጽያን ለምሳሌ የሶሪያ የማሊ አማጽያን ጋር መንግስታቱ ይወያይ ይደራደሩ የሚባሉት ትጥቅ ትግል በመካሄዱ አይደለም እንዴ? በኮትዲቯር ለስልጣን የበቁት ብረት ያነሱ አማጽያን አይደሉም? ትጥቅ ትግል አላማው ተደገፈም አልተደገፈም የፖለቲካ ትግሉ መቀጠያና ማፋፋሚያ ሆኖ ለተላፋላሚዎቹ ውጤትን እያስገኘ ነው። ራሱ አሜሪካ ከሶማሊያና ቤይሩት የፈረጠጠው በልመና ነው። አሜሪካ አባታችን ሆይ ብለው የሚማጸኑና በሰላማዊ ሰልፍ በዋሽንግተን ለውጥ ሊያመጡ የሚጥሩ ሁሉ አሳዛኝና አላዋቂ ተብለው የሚቀሩ ናቸው። ይህም ደግሞ ወደሚቀጥለው ወሳኝ ነጥብ ይወስደናል። አራተኛ፣ ብዙዎቻችን አሜሪካን አውግዘናል። ሲያንስ ነው። በዚያው ልክ ደግሞ አሜሪካ የዴሞክራሲና የነጻነት ጮራ ብለው ምድረ ቡሽ ኦባማ ነጻ አውጪያቸው ሲሆኑ የሚጠብቁ አሉ። ደጋፊም ተቃዋሚም መረዳት የሚገባቸው ግን አሜሪካ የራሷን ብሔራዊ ጥቅም እያስጠበቀች መሆኗንና ይህን እስካደረገች ድረስም ከአሜሪካ አንጻር ትክክል መሆኗንም ነው። ዘረኝነቱን እንተወውና ለጊዜው ወያኔ የአሜሪካንን ጥቅም እስካስጠበቀ ድረስ የኢትዮጵያን ሕዝብ ቢበድል ሆነ ቢጨርስ አሜሪካም ሆነ ምዕራቡ ግድ የለውም። ይህንን አለማወቅ ነው ወንጀሉ። የቻይናም ተመሳሳይ ነው። ቻይና የኢትዮጵያ ሆነ የአፍሪካ ህዝቦች ወዳጅ ሳትሆን በዝባዥና ብሔራዊ ጥቅሟን ለማሟላት አምራና ጨክና የምትጥር ናት። ሁሉም ባዕዳን የየራሳቸውን ጥቅም አስጠባቂ ናቸውና ከብሔራዊ ጥቅማቸው አንጻር ተገቢውን እያደረጉ ናቸው። የእኛ ወቀሳ የራሳቸውን ጥቅም ለማስጠበቅ ሲጥሩ የእኛን መርገጣቸውና መቀጥቀጣቸው ነው። ይህ በግንዛቤያችን ከገባ አሜሪካን ሆነ ቻይና ወይም ሌላ የአገሩን ጥቅም ሲያስጠብቅ ወይኔ ወይኔያችን ያቆማል። ያኔ እነዚህን ተምቾች ማስወገድ ወይም ማረቅም ከተቻለ እንዴት ስንል ተገቢውን ምላሽ እናገኛለን። በታሪክም ዛሬም በተጨባጭ በተመክሮ የተደገፈን ምላሽ ማለትም አሜሪካ ወይም ሌሎች ከወያኔ አገዛዝ ማበራቸው ስህተትና ጎጂ መሆኑን መረዳት አለባቸው። ይህ ደግሞ በምለላና በልመና ሳይሆን በእነሱ ሊደርስ የሚችለው ጉዳት ሊገባቸው በሚችለው ቋንቋ መሆን አለበት። ቤይሩትና ሶማሊያ፣ ኢራቅ፣ አፍጋኒስታን አሊያም ይቅደም ከተባለ እነ ቪየትናም ኢንዶቻይናን ማጤኑ ተገቢ ይሆናል። በልመና ሳይሆን በመራራት ትግስ ባጭሩ። ከዚህ ጋር በተያያዘ አንዳንዶች ትግልና ጊዜን ስተውም የሚተቹ አሉ። የሚታገል ድርጅት እድሜው ገፋ ብለው ውድቅ ሊያደርጉም ይጥራሉ። የሚያስተዛዝብ ነው። የደቡብ አፍሪካ ANC ከተቋቋመ 100 ዓመቱን በጥር ወር ሲያከብር በስልጣን ከበቃ ጥቂት ዓመቱ ብቻ ነው። በማሌዥያ፣ ታይላንድ እና ፊሊፒንስ ተቃዋሚዎች ጫካ ከገቡ 45 ዓመታት አልፏቸዋል። የኮሎምቢያ ፋርክ ቡድን ከ40 ዓመታት ትጥቅ ትግል በኋላ ዛሬ ለስምምነት ጉባኤ እየተጋበዘ ነው። የጅቡቲ ፍሩድ ተቃዋሚ ቡድን ዛሬም ትጥቅ ትግል እያካሄደ ነው። ይህን ሁሉ መመርመርም ማወቅም አስፈላጊ ነው። ሻዕቢያም ከግቡ ለመድረስ 30 ዓመት በላይ እንደፈጀበት ማስታወስ ተገቢ ነው። ዋናው ግን ግቡ አወንታዊ ሆነ ሌላ የፈጀውን ጊዜ ፈጅቶ መታገሉ ቀዳሚ ነው። ግቡ ቀና ከሆነ ውጤቱም ቀናና ወቅታዊ ይሆናል። የወያኔ አገዛዝ ፈራሽና ጠፊ ነው። ዛሬ ያለውን ተጨባጭ ሁኔታ ስናጤ ነው አገዛዙ ከላይ እስከታች መበስበሱንና መሸራረፉን መረዳት እንችላለን። ቀሪው ስራ የወያኔን ድክመት ለውድቀቱ መጠቀም ነው። ይህ ምን ማለት ነው? በጋራም ሆነ በውሱን ስብስብ ሆነ በተናጠል ጸረ ወያኔነትን ማስቀደምና ማጠናከር። ለወያኔ ሰርጎ ገቦችና ፕሮፓጋንዳ ምንም ቀዳዳ ባለመስጠት ፈንቶ መታገስ። አለመከፋፈል፣ በኢትዮጵያዊነት ፈንቶ መቆም። የወያኔ ዘረኛ አገዛዝ በተቻለው መጠንና ችሎታ ዜጎችን ከፋፍሎ አገርንም ከፋፍሎና አሽመድምዶ ሊገዛ ሞክሯል። ዛሬም እየጣረ ነው። ይህ ግን አልተሳካለትም። የሙሶሎኒም ጦር ዛሬ ወያኔ ቀርቶ በተግባር ሊያውለው የሞከረውን ጥሮ ደም ቢያፈስም ውድቅ ሆኖበታል። ምክንያቱም ከህዝብ መሠረታዊ እምነትና ፍላጎት ጋር የተጻረረ በመሆኑ ነው። ያለበት ጠባቦች ቢንጫጩም ቢያጓሩም አብላጫው የኢትዮጵያ ህዝብ በአንድነቱ የሚያምንና በአንድነት መፍትሄንም የሚሻ ነው። መገንጠል የህዝብ አጀንዳ ወይም ፍላጎት አይደለም። የጠባብ ድርጅቶች መሪዎች ግን ራሳቸው የሚገዙት ህዝብና መሬት ይፈልጋሉና ግንጠላን ያቀነቅናሉ፣ ጥላቻን ያሰራጫሉ። ቀዳዳ ሲያገኙ ደግሞ ገዢ ከሆነው ኃይል ጋር ተደራድረው ፍርፋሪ ይለቃቅማሉ። ይህ እስኪሰለች ጊዜ አይተናል፣ ታዘበናል። ወያኔ ወደደም ጠላም ወደ ውድቀቱ እየተንሸራተተ ነው። ግና የጋራ ክፍትን ከኛ ይጠይቃል። ለዚህ ዝግጁ ነን ወይ? ይህን ለመመለስ ሁለገብ ትንተና ያስፈልጋል። በግል ሳይሆን በጥልቀት ጎህ ቀዷል፣ የወያኔ የቀብር ደወልም ተደውሏል። ለቀብሩ እንዘጋጅ። የመለሰን ብቻ ሳይሆን ያገዛዙን የሥርዓቱን ቀብሩን ለማድረግ በጋራ እንታገል። ብሔራዊ ጥቅም ስንል ለወያኔ መልሱ ቀላልና ጠባብ ነው። የወያኔ ቡድን ብሔራዊ ጥቅም ሲል ሆዱን አስቀድሞና ግፋቢልም ክልል አንድን በሚል ወስኖ አገርን ግን ሲጎዳና ሲያፈራርስ የቆየ ኃይል ነው። የኢትዮጵያን ብሔራዊ ጥቅም በተመለከተ ያለፉት አገዛዞች ሁሉ የሚወቀሱ ቢሆኑም በሚወገዝ ደረጃ የሀገራችንን ብሔራዊ ጥቅም ከአፈር ያደባየ የወያኔ አርመኔና ዘረኛ አገዛዝ ነው። ኢትዮጵያን የሚወድ ማንኛውም ዜጋ የወያኔን አገዛዝ ሊደግፍ ሆነ ሊወድ መቼም የሚጠበቅ አይደለም። እያንዳንዱ ሀገር ጥቅሙን ማስጠበቅ አለበት። በዓለማችን አብዛኛው መንግስት የሚያደርገው ይህንኑ ነው። በተደጋጋሚ አሜሪካንም ሆነ ቻይናን ወዘተ ከሀገራችን ጉዳይ በመነሳት አውግዘናቸዋል። ይህ መቀጠል ያለበት ቢሆንም ለኛ በስጭትና ቁጣ መንስኤ የሆነው እነሱ የራሳቸውን ብሔራዊ ጥቅም ማስቀደማቸውና ማስጠበቃቸው ነው። ዛሬ ቻይና አዲስ ተስፋፊና በዝባዥ አገር መሆኗ በሰፊው እየታየ ነው። የቻይና ገዢ ፓርቲ የቻይናን ጥቅም ለማስጠበቅ አፍሪካን እያደማና እየበዘበዘ ደናችንንም እያጠፋ ነው። እኛ አገራችንን የሚሸጥ ቡድን ገዢ ሆኖ ተሰይሟልና ለቻይና አመችቷታል። አስደናቂ ቢሆንም ዛሬም አሜሪካ ለኢትዮጵያ ደግ ያስባል ብለው የሚጮሁ ተላላ አይሏቸው ጅል ብዙ አሉ። አሜሪካ ብሔራዊ ጥቅሙን ስለሚያስጠብቅ ለዚህ ሎሌ የሆነውን ወያኔ ይደግፋል እንጂ ቡሽ ተባለ ኦባማ ነጡ ተቆሩ አሜሪካዊ ናቸውና የሀገራቸውን ጥቅም ያስቀድማሉ። ለዚህም ነው ወንጀለኛና ነፍሰገዳይ የሆነውን መለስ ዜናዊን ሲያወድሱብን የከረሙት። ሁሉንም ባዕዳን ከአሜሪካ እስከ ግብፅና ቻይና ለምን የራሳችሁን አገር ብሔራዊ ጥቅም አስቀደማችሁ ብለን ልንወቅሳቸው ከመነሳታችን በፊት የአገራችንን ብሔራዊ ጥቅም የሸጠውን የወያኔ አገዛዝ ማውገዝና በትግልም ለማስወገድ መነሳት፣ መጣር፣ መታገል ይገባናል። ሁሉም ብሔራዊ ጥቅሙን ለማስቀደም መነሳት አለበትና ነው። የወያኔ አገዛዝ ገጽታ ወሮ በላው መለስ ብቻ አልነበረም። ኢትዮጵያዎች በርካታ ወያኔዎች ናቸው። ዘራፊዎቹ የመለስ ሊስትና ቅርብ ዘመዶች አገራችንን አመረው የሚጠሩት እነ ስፋት ነጋና በረከት ስምዖን ተቃዋሚ ነን ብለው ያሉ የቀድሞ የመለስ ጓደኞች ግን የትግሬ የበላይነትን አቀንቃኞች ከበርቴ ነጋዴ የሆኑትን ይመለከቷል ሁሉ ናቸው። የወያኔ አገዛዝ የኢትዮጵያን ብሔራዊ ጥቅም በሚጻረር መንገድ የፈጸማቸው ወንጀሎች እንጠላን ከመደገፍ ጀምሮ ምዕራባውያንን ለማስደሰትና በእነሱ ትዕዛዝ መሰረት ሶማሊያን ወሮ ዜጎችን እስከ ማስጨረስ ድረስ ጸረ ኢትዮጵያነቱን ቁልጭ አድርገው ያሳያሉ። ሶማሊያ በተለይም የዚያድ ባሬ አገዛዝ ኢትዮጵያን ሊያፈራርስ ቆርጦ የተነሳ ነበርና ክንዱን ለማዛል የተወሰደው ጸረ ሶማሊያ እርምጃ ይህችን ጎረቤት አገር ለብጥብጥና ፍርሻ ቢዳርጋትም ከኢትዮጵያ ብሔራዊ ጥቅም አንጻር ግን የጠቀመ እንጂ የጎዳ አልነበረም። በነበረው ተጨባጭ ሁኔታ የመለስ አገዛዝ የሶማሊያ ፖለቲካ ግን ብሔራዊ ኢትዮጵያን ጥቅም ለማስጠበቅ ሳይሆን ከምዕራቦቹ ኢትዮጵያውያንን አስጨርሶ የገንዘብም የፖለቲካ ድጋፍ ለወያኔ ለማስገኘት በመሆኑ ከብሔራዊ ጥቅማችን አንጻር ጎጂ ሆኖ ቀጥሏል። የሀገራችንን መሬት ለሱዳን አሳልፎ የሰጠው ወያኔ የሀገራችንን ለም መሬትና ደን ለቻይና፣ ለህንድና ለአረቦች እየቸበቸበው ወያኔ ህጻናትን ለህገወጥ ጉዲፈቻ አቅርቦ በሚሊዮኖች ዶላሮች የከበረ ወያኔ ወጣት ሴቶች ወደ አረብ ሀገሮች ለዘመናዊ ባርነት እየሸጠ የከበረ ወያኔ ለቀሳፊው በሽታ ታማሚዎች እርዳታ የሚመጣውን ገንዘብ የመለስ ሚስት በተቆጣጣሪነት መድቦ የዘረፈ ወያኔ ስንቱን ዜጋ ያፈነና ያገተ ወያኔ ብሔራዊ ጥቅም አስጠባቂ ሳይሆን አገራችንና ማፈሪያ በመሆኑ ሁሉም ዜጋ ሊነሳበትና ሊታገለው ያስፈልጋል። የወያኔ አገዛዝ መነሻው መሰረቱና ዛሬ የሚያስከትለው ፖለቲካ ጸረ ኢትዮጵያነት ነው። ለዚህ ነው ለዚህ ዘረኛ አገዛዝ ተላልፈው ድርድርም እርቅም እየጠየቁ ያሉት ሁሉ አወቁትም ሳቱትም የኢትዮጵያን ብሔራዊ ጥቅም እየጎዱ ያሉት። ወያኔን ማቀፍና ኢትዮጵያን መውደድ መቼም አብረው የሚጓዙና የሚቻቻሉም አይደሉም። ብሔራዊ ጥቅምን አሳልፎ ከመስጠት አንፃር ጥፋተኛው ወያኔ ብቻ እንዳልሆነ የሚታወቅ ነው። የቆችን ለባህር ሽጠው የከበሩ አሉ። የባዳንን ጥቅም ለማሟላት ብለው የደርጉን አገዛዝ ሚስጥር የሸጡም ብዙ ነበሩ። አንዳንዶቹ ዛሬ በአሜሪካ ቦታ ሲሰጣቸው ሌሎች ደግሞ ብዙ ቢጎዱም ብዙ ሚስጥር ያወቁ ነበሩና የተስፋ የወልደ ስላሴ አይነቶቹ ታግተው ከርመው በህመም ሞተ ተብለው ተገለዋል። ለአሜሪካ ለእንግሊዝ ለእስራኤል ወዘተ የስለላ መዋቅሮች ተቀጥረው የሚሰሩ በኢትዮጵያ የተወለዱና ዛሬም ኢትዮጵያዊ የሆኑ በርካታ ናቸው። እነዚህ ናቸው በተቃዋሚ ድርጅቶች ላይ አሉታዊ መረጃ እያቀረቡ ችግር ፈጣሪዎች የሆኑ። አንዳንዶቹ ደግሞ ተቃዋሚ መስለው በባዕድ ትዕዛዝ ድርጅቶችን እርስ በርስ ያጣላሉ ይከፋፍላሉ። ሁሉም ግን ቅንጣትም ያገር ፍቅር የላቸውም። ለኢትዮጵያ ጥቅም ሳይሆን ለራሳቸው ኮድ የቆሙና ለባዕድም ጥቅም እየተሰለፉ ናቸው። የሚታገሉትን በማጋለጥና ለጥቃት አሳልፎ በመስጠት የግል ጥቅማቸውን የሚጠብቁ ናቸው። እነዚህንም ማጋለጥና ምሮ መታገል አስፈላጊ ሆኖ ዛሬ ይገኛል። ከሀገር በላይ ማንም ምንም የለምና የኢትዮጵያን ብሔራዊ ጥቅም ማስቀደም ለሀገር ወዳድ ዜጋ ግዳጅ ነው። ያገዛዝን ሆነ የዜጋን ማንነት መፈተኛው ይህ ነው። የማንን ጥቅም ያስቀድማል? የሀገርን ወይስ የባዕድን? የሆዱን ወይስ የኢትዮጵያን? ለዚህ የሚሰጠው መልስ ማንና ምን እንደሆነ በግልጽ ያሳያል። ዛሬ የይስሙላ ጠቅላይ ሚኒስትር የተባለው ወንጀለኛና ዘረኛ መሰሎቹን የሲዳማን ህዝብ ፈጅተው አማራ በሚል ሺዎችን አፈናቅለው ባለበት ጸረ ኢትዮጵያ ቢባሉ ተገቢ ነው። የጋምቤላን ሺዎች ያስገደሉ እነመለስ አባይ ፀሐዬ ባርናባስ ወዘተም ጸረ ኢትዮጵያ ጸረ ህዝብ ናቸው። በዚህ መስክም እነ ስብሐት ነጋ በረከት ስምኦንና ሌሎችም ተጠያቂ ናቸው። በአባይ ወንዝ ጥያቄ ስንቴ ለግብጽ አሳልፈው እንደሰጡን ዛሬ ትልቅ ግድብ ልንሰራ ነው በሚለው የዝርፊያ አቅዳቸው ሊሸፈን ወይም ሊሰረዝ የሚችል አይደለም። በየጊዜው ከሃዲዎችና አገርን የሚሸጡ ባንዶች ብቅ ብለዋል። በጣሊያን ወረራ ጊዜ በማሪያ ቴሬዛ የተገዙና አርበኞችን ያጋለጡና ያስገደሉ ባንዶች ነበሩ። በደርግ ጊዜም በህዝብ ላይ ሽብር የፈጸሙ አረመኔዎች ለአሜሪካ፣ ሩሲያ፣ እስራኤልና እንግሊዝ ተገዝተው አገርን ያስጠቁ ዘመናዊ ባንዳዎችም ጥቂት አልነበሩም። ወያኔ ግን በአገዛዝና በቡድን ደረጃም ጸረ ኢትዮጵያነት በመሆኑ መለያው ኢትዮጵያን ባለው አቅም ሁሉ አስጠቅቷል፣ ዛሬም እያስጠቃ ነው። ኢትዮጵያን ብሔራዊ ጥቅም ለዘረኝነቱ ለሆዱና ለባዕዳን የሸጠ ቡድን ነው። ባመረረና ምህረት አልባ በሆነ ህዝባዊ ትግል መወገድ ያለበትም በዚህ የተነሳ ነው።